በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የዛሬውን ቃለ እግዚአብሔር ከማዳመጣችን በፊት በውጪ ሀገርና በአገር ውስጥ ለምትኖሩ ሁሉ በቅርቡ ኑሮን ለማሸነፍ የራሳቸውንና የቤተሰባቸውን ሕይወት ለመለወጥ አንዳንዶቹም ሮጠው ካልጠገቡት ከሕፃናት ልጆቻቸው ጋር ረጅምና ስልቺ የሆነ የበረሃና የባሕር ጉዞ በማድረግ ከረሃብና ከውሃ ጥም ጋር በመታገል በጣሊያን ደቡባዊ ክፍል በምትገኘው የላምፔዱዛ ደሴት ተቃርበው በአሰቃቂ የጀልባ መገልበጥ የባሕር አደጋ ሕይወታቸውን ላጡ ከአገራቸው ተስፋን ሰንቀው ተስፋ አድርገው ወጥተው ይህን ተስፋቸውን እውን ሳያደርጉ ላለፉት ወገኖቻችን እግዚአብሔር ድካማቸውን አይቶ ነፍሳቸውን በገነት በሰላም እንዲያሳርፍና ለቤተሰቦቻቸው መጽናናትን እንዲሰጥ በጸሎት እናስታውሳቸው ዘንድ እማጸናለሁ። አቤቱ የሕያዋን አምላክ ሆይ፣ በሥጋዊ ሞት ወደ አንተ ለመጡ የዘላለም ረፍት ስጣቸው፣ የዘላለምን ብርሃን አብራላቸው፣ በሰላም አሳርፋቸው። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ አሁን የምንገኝበት የዛሬው ሰንበት የጽጌ ሁለተኛ ሰንበት ተብሎ ይጠራል። ለዚህ ሰንበት እናነበው ዘንድ ቤተ ክርስቲያናችን አዘጋጅታ የሰጠችን የወንጌል ክፍል የሚከተለው ነው። የሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 32። ቀጥሎም ኢየሱስ እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበረ። ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላደርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ። ያሉኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎች እሠራለሁ። በዚያም ምርቴንና ንብረቴን ሁሉ አከማቻለሁ። ነፍሴንም ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቼልሻለሁ፣ እንግዲህ እረፊ፣ ብይ፣ ጠጪ፣ ደስም ይበልሽ እላታለሁ። እግዚአብሔር ግን አንተ ሞኝ፣ ነፍስህን በዚች ሌሊት ካንተ ሊወስዱ ይፈልጓታል፣ እንግዲህ ለራስህ ያከማቸኸው ለማን ይሆናል አለው። ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይኸው ነው። ከዚያም ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ ስለዚህ እላችኋለሁ፣ ስለ ሕይወታችሁ ምን እንደምትበሉ ወይም ስለ ሰውነታችሁ ምን እንደምትለብሱ አትጨነቁ። ሕይወት ከምግብ ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ማከመቻ ወይም ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። እናንተማ ከወፎች እጅግ ትበልጡ የለምን? ለመሆኑ ከእናንተ ተጨንቆ በዕድሜው ላይ አንዲት ደቂቃ መጨመር የሚችል ማን ነው? እንግዲህ ቀላሉን ነገር እንኳ ማድረግ የማትችሉ ከሆነ ስለ ሌላው ነገር ለምን ትጨነቃላችሁ? እስቲ አበቦች እንዴት እንደሚያድጉ ተመልከቱ። አይለፉም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳ በዚያ ሁሉ ክብሩ ከእነርሱ እንደ አንዷ አልለበሰም። እንግዲህ እግዚአብሔር ዛሬ ታይቶ ነገ ወደ እሳት የሚጣለውን የሜዳ ሣር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ፣ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንደምትበሉና ምን እንደምትጠጡ በመሻት ልባችሁ አይጨነቅ። ይህንማ በዓለም ያለ ሕዝብ ሁሉ ይፈልጋል። አባታችሁ እኮ ይህ ሁሉ እንደሚያስፈልጋችሁ ያውቃል። ይልቁንስ የእግዚአብሔርን መንግሥት ፈልጉ፣ ይህም ሁሉ በተጨማሪ ይሰጣችኋል። እናንተ አነስተኛ መንጋ የሆናችሁ መንግሥትን ሊሰጣችሁ የአባታችሁ መልካም ፈቃድ ነውና አትፍሩ። የሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 32። ለዛሬ መሪ ቃል የሆነን ዘንድ የወሰድኩት የዚሁ የወንጌል ክፍል አንተ ሞኝ፣ ነፍስህን በዚች ሌሊት ካንተ ሊወስዱ ይፈልጓታል፣ እንግዲህ ለራስህ ያከማቸኸው ለማን ይሆናል? ሉቃስ 12 ቁጥር 20። ቀደም ብዬ እንዳልኩት በሉጥርጊያችን የጊዜ አቆጣጠር መሠረት አሁን የምንገኝበት ወቅት ዘመነ ጽጌ ይባላል። ይህ ማለት የአበባ ወቅት፣ የአበባ ጊዜ፣ የአበባ ዘመን ማለት ነው። የዝናቡና የብርዱ ወቅት አልፎ አበቦች በመድር ላይ በስተው የሚታዩበት፣ ህይወት እንደ አዲስ የሚጀምርበት፣ አዲስ አመት፣ አዲስ ዘመን የሚታወጅበት ወቅት ነው። የበረከት ጊዜ ይጀምራል። የጽድቅ ጊዜ ይጀምራል። በእርግጥ ክረምት የጽድቅ ጊዜ አልነበረም ማለት አይደለም። ክረምት የበረከት ጊዜ አልነበረም ማለት አይደለም። ሰው አበባ ሲያይ፣ ልምላሜ ሳይ ተስፋው ይለመልማል። ይህን ዘመን ጥበበኛው ሰለሞን እንዲህ ይገልጸዋል። እነሆ ክረምቱ አለፈ፣ ዝናሙም አባርቶ አበቃ፣ አበቦች በምድር ላይ ታዩ፣ የዝማሬ ወቅት ወጥቷል፣ የእርግቦች ድምፅም በምድራችን ተሰማ፣ በለስም ፍሬዋን አፈራች፣ ያበቡ ወይኖችም መዓዛቸውን ሰጡ። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 11 እስከ 13። የሀገራችንን ቤተ ክርስቲያን የጌታችን ኢየሱስ ክርስቶስን ከእናቱ ጋር ወደ ግብፅ መሰደዱን የምታስብበት ወቅትም ነው ይህ የጽጌ ዘመን። በዚህ ወቅት የሚዘመር ልዩ የሆነ ደግሞ ማኅሌተ ጽጌ የተሰኘ መዝሙርም አለ። በአብዛኞቻችን አእምሮ የሚመጣው ስለ ክረምት ሲወራ ጨለማ፣ ብርድ፣ ጭቃ ነው። ይህ የክረምት ጨለማ ብርድ አልፎ ጭቃው ደርቆ ፀሐይ ልዩ ብርሃን መስጠት ስትጀምር፣ ቀደም ብለን እንዳልነው እንደዚሁ በአዲስ እቅድ እኛም ሕይወትን እንጀምራለን። ከፀሐይ ብርሃን ጋር የሰውም የተስፋው ብርሃን ማብራት ይጀምራል። ነቢየ እግዚአብሔር ኢሳይያስ ፀሐየ ጽድቅ የሆነውን የክርስቶስን መምጣት በማመልከት በጨለማ የሚኖር ሕዝብ ታላቅ ብርሃን አየ እንዳለው ነው ኢሳይያስ 9:2 ላይ። ክርስቲያንም በተስፋ የሚጓዝ የእግዚአብሔር ሕዝብ ነውና የእግዚአብሔር ወገን ነውና የዘመናት ጌታ የጊዜ ቀመር ሁሉ አምላክ የሆነው እግዚአብሔር ይህን የጽጌ ዘመን ሰጥቶናልና እንደገና በአዲስ መልኩ በታደሰ ተስፋና እምነት በጠንካራ መንፈሳዊነት የተሰጠንን አዲስ ዓመት እንጀምራለን። ወንጌሉም ይህንን ልናተርፍበት የተሰጠንን ጊዜ እንዴት መኖር እንደሚገባን በምሳሌ አድርጎ ያስተምረናል። ሰውን ከሌሎች ፍጥረታት ጋር እያመሳሰለ፣ ከቀሩት ፍጥረታት ጋር እያወዳደረ፣ ከእነርሱ መማር ያለብንን ነገር እየጠቆመ አምላክ ከሌሎች ፍጥረታት እጅግ አብልጦ ለሰው የሚጠነቀቅና የሚያስብ እንደሆነ፣ ከዚያም በተጨማሪ የተሰጠን ጊዜ ውሱን፣ የተሰፈረ፣ የተቆጠረ፣ ወደ እልፈታችንም የምንገሰግስ ፍጥረቶች ነንና ጭንቀትን፣ ፍርሃትን እንድናስወግድ ለትምህርታችን የሆነን ዘንድ ለሕይወታችን ይረባን ዘንድ ሉቃስ ወንጌላዊ የክርስቶስን ቃል በግልጽ አስቀምጦልናል፣ በምሳሌ አስደግፎ። ባነበብነው ወንጌል የመጀመሪያው ክፍል ወንጌላዊው ከእርሻው ብዙ ምርት ስላገኘ አንድ ሀብታም ሰው ይነግረናል። ይህ ሰው እርሻ በማረሱ ወይም ብዙ ምርት በማምረቱ አልተወቀሰም። ለምን ሠራህ፣ ለምን አመረትክ፣ ለምን አረስክ የሚል አረፍተ ነገር አናነብም። የሥራውን ውጤት በማግኘቱም አልተኮነንም። ጎተራ ማደሱም ማስፋቱም በራሱ ክፋት ባልነበረው፣ ከሁሉ ማስቀደም የነበረበትን ነገር ግን ረሳ። መሠረታዊ የሆነው የስጦታ ምንጭ የሆነው የምርቱን ሰጪ ምድር ፍሬ እንድታፈራ የባረካትን ጌታ በዝናብ አብቅሎ በፀሐይ አብስሎ ለመኸር ለፍሬ ያበቃውን አምላክ ረሳ። ልክ ታሞ የተነሳ ፈጣሪውን ረሳ እንደተባለው እስከ መኸር ድረስ አብሮት የሠራውን እግዚአብሔርን እስከ መኸር ድረስ አብሮት የደከመውን እግዚአብሔርን በምርቱ ጊዜ በአጨዳው ጊዜ ምርቱን በሚሰበስብበት ጊዜ አንዲት የምስጋና ቃል እንኳን ለማውጣት ጊዜ አልነበረውም። በማንኛውም ሁኔታ እግዚአብሔር ከእኛ ጋር ያልነበረበት ጊዜ፣ አብሮ ያልሰራበትና ያልተራመደበት ወቅት የለም። ለብቻ ያደረግነው ነገር ቢኖር ኃጢአትን ነው። ምክንያቱም እግዚአብሔር በክፉ ሥራ በኃጢአት አይተባበርምና በቀረው መልካም ነገር ሁሉ በሕይወታችን ጉዞ ሁሉ እግዚአብሔር አብሮን ተጉዟል። እግዚአብሔር አብሮን ባይጓዝ ኖሮ፣ እጃችንን ይዞ ባይመራን ኖሮ አሁን የሆነውንና አሁን የደረስንበትን መድረስም መሆንም አንችልም ነበር። ስለዚህ ያ ሰው ይሄንን መሰረታዊ ነገር ነው የረሳው። እግዚአብሔር ከእርሻው ከመጀመሪያው መሬት ከመቆፈሩ አንስቶ እስከ ምርቱ ድረስ አብሮት እንደነበረ ዘነጋ። ሀብታሙ ገበሬ ይህን በረከት ከአምላክ እንደተሰጠው በመርሳቱ ለባልንጀራው፣ ለመበለቷ፣ ለደሃ አደጉ፣ ለመጻተኛው አለማሰቡ ነው ክፋቱ። ይልቅስ ትልቅ የማከማቻ ቦታ፣ ትልቅ የማከማቻ መጋዘን፣ ጎተራ መስራት፣ ለብቻው መብላትና መጠጣት፣ መደሰትና መቦረቅ ነው የመረጠው። ነፍሴ ሆይ ብሎ ከራሱ ነፍስ ጋር ነው የተነጋገረው። ብይ፣ ጠጪ፣ ተደሰች፣ ረፍት አድርጊ እላታለሁ። ቋንቋው ግልጽ ነው የወንጌሉ። ቢያንስ እንኳ ብቻውን የበላ ብቻውን ይሞታል የሚለውን የአገራችንን ተረት የአባቶችን ብሂል ከልቡ በጻፈው ነበር። በምሳሌ የቀረበልን የዚህ ሰው ምርጫ በእግዚአብሔር ፊት ሳይሆን በዓለም ፊት ሀብትን ማከማቸት ነው። ነገር ግን በሰው ፊት ያጠራቀመው በሰው ፊት እንደሚጠፋ አላወቀም። ራሱም አብሮ እንደሚጠፋ ልብ አላለውም። እንዲህ አይነቱ ሰው ሀብታም ሳይሆን በቀላል ቋንቋ በቀላል አነጋገር የሀብታም ድሃ ነው። ምክንያቱም ለራሳችን ጥቅም ብቻ የምንሰበስበው ሀብት፣ የምንሰበስበው ትምህርት፣ የምንሰበስበው እውቀት፣ የምንሰበስበው ጥበብ ወዘተርፈ ሀብታም አያደርገንም። በተቃራኒው ይህ አይነቱ ሀብት ተራ መታበይን፣ ፍርሃትንና ጭንቀትን ከመጨመር በላይ ሞታችንንም ያፋጥነዋል። ምክንያቱም የሚፈራና ብዙ የሚጨነቅ ሰው፣ ለራሱ ብቻ የሚያስብ ሰው፣ የሚጨነቅ የሚጠበብ ለተለያዩ በሽታ ይዳረጋል። በተለያየ በሽታ የሚጠቃ ሰው ደግሞ ሞቱ ቅርብ ነው። ልብ ብለን ካየነው የዚህ ሰው ጭንቀት ሀብቱን ምርቱን የሚያኖርበት ጎተራ ግንባታ ላይ ያተኮረ ነው። ምክንያት ስላለኝ ነው ይችን አረፍተ ነገር መደጋግማት። አንድ የወንጌልን ጥቅስ ስለሚያስታውሰኝ ነው። ሀብትህ ባለበት ልብህም በዚያ አለ ነው። ስለዚህ ሀብታችን በምድራዊ ጎተራ ውስጥ ካለ ልባችን በዛ ጎተራ ውስጥ ተዘግቷል። ለሰዎች አልተከፈተም፣ ለእግዚአብሔር አልተከፈተም ማለት ነው። ስለዚህ ያ የምንሰበስበው ሀብት ልባችንንም አብሮ እዛው ስለሚቆልፈው ታፈነን እንሞታለን። ወንጌሉ ግልጽ እንዳደረገው ያ ሰው ሙሉ ዓመት ሲያጠራቅመው የነበረውን ነገር እንግዲህ ሳይበላው በአንድ ሌሊት አለፈ ማለት ነው። ቀድሞ በነበሩት ጎተራ ያስቀምጠው የነበረው ምርት ላለፋቸው ዓመታት በቂ ነበር ብዬ ገምታለሁ። ቢያንስ ዓመቱን እንዲዘልቅ አድርጎታል። ካልሆነ እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበር አይለውም ነበር ወንጌሉ። መጽሐፉ ሀብታም ብሎ ባልጠራው ነበር። በዚያ ወቅት በዚያ ጊዜ የመገበው አምላክ የሰማይ ወፎችን ምድርን ጠቅላላ በአበባ የሚያለብስ አምላክ፣ የምድርን ጥቃቅን ነፍሳትን የዕለት ጉርስ የማያሳጣ ጌታ፣ ነገ የሚጠፋውን የሜዳ አበባ ያስጌጠ ለዘላለም ሕይወት ያጨውን ሰው እንዴት አይመግበውም? እናንተ እምነተ ቢስ፣ እምነታችሁ የጎደለ እናንተንማ እንዴት አብልጦ አይመግባችሁም? እንዴት አብልጦ አያስብላችሁም? ነው ያለን ጌታችን ኢየሱስ ክርስቶስ በዛሬው ምሳሌ። አትፍሩ፣ አትፍሩ። ምክንያቱም ፍርሃት ወደፊት እንዳንራመድ እጃችንም እግራችንም አስሮ ዓይናችንም ጨፍኖ የሚይዘን ነው። በዚያ ጊዜ የመገበው አምላክ አሁንም ወደፊትም እንደሚመግበው ረስቶ በራሱ ኃይል ችግርን ለማሸነፍ መጋዘኖችን መገንባት የፈለገው ሰው ጎተራውንም ሳይገነባ እህሉንም በዛ ሳያስገባ ለህልፈት በቃ። አምላካችን ትንሽ ተብላ የምትጠራውን ትንኝን እንኳን በምግቧ የማይዘነጋት ነው። አሁን በሰው ክፋት አንዳንድ በረከትን እያጣን መጣን እንጂ በምድራችን ላይ እግዚአብሔርስ የበረከት ድሃ አይደለም። ለስደት እንድንጋለጥ ብዙ ምክንያቶች ተፈጠሩብን እንጂ እግዚአብሔርስ የሰውን ሕይወት በዚህ መልኩ እንዲቀጥል አይፈልግም። በአንዱ ክፋትና ጭካኔ ሌላው ይሰደዳል፣ ይራባል፣ ይጠማል፣ ይፈናቀላል እንጂ እግዚአብሔርስ ያን ያህል ጨክኖ አይደለም። ጌታችን ኢየሱስ ክርስቶስ ቀላልና ሊገባን በሚችል ምሳሌ፣ ሊገባን በሚችል መንገድ የዕለት ተዕለት ኑሯችንን አካሄዱን ተጠቅሞ የሕይወትን ምስጢር የዕለታዊ ኑሮን አካሄድ እንዴት ሊሆን እንደሚገባ ነው ያስተማረን። በዛሬ ወንጌል በሰውና በተክል በወፎች መካከል ንጽጽር እያደረገ እንዲገባን ልብ ብለን ካየን በሰው ሕይወትና ከጊዜ ጋር በሚለዋወጡ ቡቃያዎች መካከል ያለውን ስናጤ ነው የዱር አበባ ወይም ማንኛውም ፍሬ የሚያፈራ ተክል እድገቱ የተፈጥሮን ህግ እግዚአብሔር የደነገገለትን ስርዓት ተከትሎ ያድጋል። ስለዚህም የሚከተለው የእድገት ደረጃ እንዲህ ነው። ቡቃያ፣ አበባ፣ ፍሬ። ፍሬ ከተሰበሰበ በኋላ ምርት ከገባ በኋላ ምንድን ነው የሚቀረው? ከዚያ በኋላ የደረቀ ነገር ነው የሚቀረው እርሻው ላይ። ከዚያ ደግሞ መድረቅ፣ መታጨድ፣ ሳሩ ጭድ ይሆናል፣ ገለባ ይሆናል። በዚህ ደረጃ ደግሞ ፍሬ የለውምና በገለባ ደረጃ ፍሬ ማግኘት ስለማይቻል ለምንም አይረባምና ትቢያ ሆኖ መቅረት። በቃ ይሄ ነው የተክል አካሄድ። ፍሬ ያለው ብቻ ዘላለማ በፍሬው በህይወቱ በምሳሌው ሕያው ሆኖ ደስተኛ ሆኖ ይኖራል። ፍሬ የሚያፈራ ሰው ልክ የሰው አካሄድ ነው። ይሄ የሰው አካሄድ ነው። የሰው ህይወት በዕድሜና በኑሮው ደረጃ ከዚህ ጋር ይመሳሰላል። ሕፃንነት፣ ውርዝውና፣ ሙሉ ሰው፣ ከዚያም ደግሞ ያደለው ካለ ረጅም ዘመን ይኖርና የዕድሜ ባለጸጋ የመባብልን ክብር ያገኛል። የዕድሜ ባለጸጋ ተብሎ ይጠራል። የአገር ሽማግሌ ተብሎ ይጠራል። በመጨረሻም ደግሞ ለማንም የማይቀረው ሞት አለ፣ ህልፈት። ልክ የተክልና የሰው ህይወት አካሄዱ ይሄ ነው። በእርግጥ በባህሪያቸው የተለያዩ ናቸው፣ ግን መወለድ፣ ማደግ፣ መሞት። ከዚህ ውጭ የሆነ አካሄድ የለም ህይወት ላላቸው ነገሮች። ጥሩ ምግባር፣ መልካም ፍሬ ያለው ሰው መልካም ፍሬ፣ መልካም ህይወት የኖረ ጭንቀቱንና ፍርሃቱን እቅዱን ህይወቱን በጠቅላላ ለአምላኳ ባደራ ሰጥቶ በሰላም መንገድ የተመላለሰ ብቻ ለዘላለም ሕያው ሆኖ ይኖራል። ከሞተ በኋላም ሰዎች በብዙ ምሳሌ ይጠሩታል። በመልካም ፍሬ የሌለው ግን መልካም ምግባር የሌለው መልካም ስም የሌለው ያለውን ነገር ከሌላ ያለውን ሀብት ያለውን ለሌላው አካፍሎ የኖረ ተካፍሎ የበላ ልክ እንደሚያፈራው ዛፍ እሱም በፍሬው ይመሰገናል። ነገር ግን በተቃራኒው የሆነ እንደሆነ ግን ከህይወቱ ጀምሮ እስከ ህልፈቱ ድረስ ፍሬ እንደሌለው ደረቅ ገለባ ነው። ደረቅ ነው። ያለውን ከሌላው ጋር ያላካፈለ እንደ አቅሙ እሱ ለሌላው ሰጥቶ ይሙት የሚል ህግ የትም ቦታ አልተጻፈም። ግን እንጀራውን ለሌላው የመቁረሱ እንደው ድፍረቱ ያለው ሰው። ካልሆነ ግን ቅድም እንዳልኩት እንደ ተራ ሳር እንደ ቡቃያ ፍሬ ከመስጠቱ በፊት ትቢያ ሆኖ መቅረት ነው። ያንን ነው ወንጌሉ የሚያሳየን። ይሄ ሰው የወደፊቱን አየ እንጂ የራሱን ብቻ አየ እንጂ ዛሬ የሚሆነውን ነገር ዛሬ በህይወቱ ሊከሰት የሚችለውን ነገር ያጤነው አይመስልም፣ አላየውም። ስለዚህ በተክል ህይወት የአበባው ከዚያም የፍሬው፣ በሰው ህይወት የውርዝውናው የጉብዝና ወራት ተመሳሳይን እንደሆነ ልንገነዘበው ይገባል። ስለዚህ በወጣትነት ጉልበት ባለን ጊዜ መስራት፣ መንቀሳቀስ፣ መጸለይ፣ መልካም ሥራ መስራት፣ ለሰው በጎ ማሰብ፣ ህሊናችንን ከክፉ ነገሮች ማንጻት በምንችልበት ወቅት እንድንሰራ ነው የእግዚአብሔር ቃል የሚያስተምረን። ቅዱስ ጳውሎስ ለወጣቱ ጢሞቴዎስ በወጣትነት ዕድሜው በጎልማስነት ዕድሜው እግዚአብሔርን እንዲያስብ ሥራውን በትጋት እንዲሠራ ሕይወቱን በትክክል እንዲኖር የጻፈለት መልእክት ይህንን ያስታውሰናል። ወጣት በመሆንህ ማንም አይናቅህ በምትለዋ ጥቅስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ማንበብ ይቻላል። ተክል በአበባው ወቅት ነፍሳትን፣ ቢራቢሮን፣ በተለይ ደግሞ በታታሪነቷ የምትታወቀው ታታሪ ተብላ በተምሳሌትነት የምትጠራውን ንብን ይስባል። አበባ በእነዚህ ፍጥረታት ይከበባል። ነገር ግን ከደረቀ በኋላ አበባው ከረገፈ ፍሬው ከተቀጠፈ በኋላ ትተውት ይሄዳሉ። ሌላ አበባ ፍለጋ፣ ሌላ ፍሬ ፍለጋ፣ ሌላ የሚስብ ነገር ፍለጋ። ሰውንም ሲከቡትና ሲያደንቁት ስለ እሱ መልካም ሲያወሩ የነበሩት ሁሉ ጓደኞቹ ሁሉ ደግሞም ሰዎች ብቻ አይደሉም። ይህ ብቻ ሳይሆን ያከማቸው ንብረት ሳይቀር ዘላለማዊ አይደለምና ትቶት ይሄዳል። ያን ጊዜ ያለ ምንም እና ያለ ማንም ይቀራል ባዶ ሆኖ። እርሱም የልቡ ሳይሞላ ረጅም ዕድሜንና ደስታን ሲመኝ ሕልም ሲያልም እግዚአብሔር የቆረጠለት ቀን ትደርስና በወንጌል እንደሰማ ነው ምድራዊ ሕይወቱ ያልፋል። እንደው በቃ የሕልም ሰው ብቻ ሆነን አንድ ወዳጄ በአንድ ወቅት አንድ ግጥም ተልኮልኝ አንብቤ ነበረ እና ሁለት መስመር ነች፣ ሁል ጊዜ አስታውሳታለሁ። ህልመኛ ነው አሉ ሳይያልም አያድርም ህልም ያልማል እንጂ ህልሙን ኖሮ አያውቅም። ያገራችን ወጣት ጻፊ ነች እና ይሄንን ካነበብኩ በኋላ ይሄንን መስመር በእነዚህ ሁለት መስመሮች የሰው ህይወት ትርጉም ሊያገኝ ይገባው ዘንድ ትልቅ ትምህርት የሚያስተምር ነው። ህልም ማለም ብቻ ዋጋ የለው፣ መቅድ ዋጋ የለው በተግባር ካልተገለጸ ማለት ነው። እንግዲህ መጽሐፍም እንዳለው ከክርስቶስ ጋር መሰብሰብ ያስፈልጋል። ከክርስቶስ ጋር ያልሰበሰበ ይበትናልና ያ ያመረተው ሁሉ ለማከማቻም ያገለግለው ዘንድ ለመስራት ያቀደው ትልቅ ጎተራ ለሌላው ይሆናል። ከክርስቶስ ጋር ስላልሰበሰበ ንብረቱ ወደ ሌላ ይደል ይበተናል። ማቴዎስ 12:30 ላይ ነው። አንድ ድሮ የሰማሁት ተረት አሁንም ትዝ አለኝ፣ ምክንያቱም ከዚህ ወንጌል ጋር አብሮ የሚሄድ ይመስለኛል። ይሄ ያጠራቀምከው ሁሉ ይሄ የሰበሰብከው ሁሉ ለማን ይሆናል የሚለውን ሳነብ ነው። እግዚአብሔር ከየት ያመጣዋል ቢለው ያንዱ ለአንዱ ይሰጠዋል ብሎ መለሰሉ። የዛሬውን ወንጌል ስናነብ ለይተንና ጠንቅቀን ልብ ልንለው የሚገባ ቁም ነገር አለ። ይህም ወንጌሉ አትጨነቁ አለ እንጂ አትስሩ አትጣሩ አላለም። ለኑሮ አታስቡ፣ ግድ የለሽ ሁኑ ወይም ሥራ ፈት ሁኑ አላለም። ቅዱስ ጳውሎስ ሐዋርያ ለተሰሎንቄ ምዕመናን የጻፈው መልእክት ለዚህ ማስረጃ ይሆነናል። ያልሰራ አይብላ ይላል። እኛ የማንንም እንጀራ በብላሽ አልበላንም ይላል ቅዱስ ጳውሎስ ሐዋርያ። እናንተ ላይ ሸክም እንሆን ዘንድ አንሻም አንፈልግም፣ ስለዚህ ቀንና ሌሊት በሥራ እንደክም ነበር ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 8 እስከ 10 ያለው የሥራን ክቡርነት የሚያሳይ ነው። አንደኛ ቆሮንቶስ ምዕራፍ 4 12 ላይ ማንበብ ይቻላል። ስለዚህ መጽሐፉ ወንጌሉ እግዚአብሔር በሰጣችሁ መጠን እርሱን እያመሰገናችሁ ያገኛችሁትንም ለተቸገረ በማካፈል ኑሩ አለ እንጂ የድካማችሁን ዋጋ አታገኙ ወይም ያገኛችሁትን ለብቻችሁ በስግብግብነት አጠራቅሙ አላለም። እያንዳንዱ ያመረተውን በትልቅ ጎተራ ውስጥ አስገብቶ ቆልፎ ለሌላው ሳያካፍል ይብላ የሚል የእግዚአብሔር ሕግ የትም ቦታ አልተጻፈም። ትንሿን ነገር እንኳ መለወጥ የማትችሉ ከሆነ፣ በዕድሜያችሁ ላይ ቀን መጨመር የማትችሉ ከሆነ፣ ጥቁሩን ጸጉራችሁ ነጭ ማድረግ የማትችሉ ከሆነ፣ በእርግጥ በጊዜው በቴክኖሎጂ ብዙ ነገር መስራት ይቻላል፣ ግን የተፈጥሮን ንጣት መስጠት አይቻልም። ለምን ከአቅማችሁ በላይ የሆነ ነገር ለማድረግ ጊዜና ጉልበታችሁን ታባክናላችሁ ነው የሚለው ወንጌሉ። አንድ ነገር እናስተውል እስቲ። ሰውንና አበባን አሁንም አንድ ጊዜ አነጻጽሩልኝ። አበባ የተቀበለውን መልሶ ይሰጣል። በቀለሙ አካባቢውን ያደምቃል። እግዚአብሔር በሰጠው ቀለም፣ እግዚአብሔር በሰጠው ውበት አካባቢውን፣ ያለበትን ሰፈር፣ ያለበትን ተራራ፣ ሸለቆንም ይሁን የትም ቦታ ያደምቀዋል። ክብርና ሞገስ ይሰጠዋል፣ ያቆነጀዋል፣ በመዓዛውም ያውደዋል። ለንቦች ማር የሚሰሩበትን ነገር ያቀርባል፣ ተቀብሏልና። ለሌሎች ፍጥረታትም ማረፊያ መደሰቻ ይሆናል። የተሰጠውን በለጋስነት ይሰጣል። እንደ ሀብታሙ ገበሬ ለእኔ እና ለራሴ አላሉም የዱር አበቦች። የእኛስ ሕይወት በምን ደረጃ ነው ያለው? ስንቶቻችን በለጋስነት እንጀራችንን ለወንድሞቻችንና ለእህቶቻችን እንቆርሳለን? ቢያንስ ስንት ጊዜ በመልካም ዓይን አይተናቸዋል? ይህ አይነት መደጋገፍ ቢኖር ኖሮ ሰውም ለስደት አይዳረግም ነበር። ኑሮን ለማሸነፍ በአንድ ላይ በጣረ ነበር። እግዚአብሔር በሰጠንና እንድንሆን በፈቀደው መጠን እየኖርን በሕይወታችን መሻሻልን፣ ማደግን፣ መብሰልን እንዲሰጠን በዕለታዊ ጸሎታችን እንለምነው። ይህንንም ያደርግ ዘንድ የአምላካችን መልካም ፍቃድ ይሆነልን። ሰላም ወሰናይ።